ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። ዛሬ ምሽት አብራችሁን ከቆያችሁ ከምናጋራችሁ ጉዳዮች መካከል
ሃይማኖታዊ ስርዓቶች ይኖራሉ። ሁላችንም በየራሳችን የምናደርጋቸው ማለት ነው። ክርስቲያኑም የራሱ መልክታዊ ስነ ስርዓት አለው፣ እኛ ደግሞ የራሳችን አለን። በቃ ይህንን የግልሹ ያው እንግዲህ መስጊድም ሄደሽ ቤትሽም ሄደሽ የሃይማኖት ስነ ስርዓት ታከናውኛለሽ፣ ቤተክርስቲያንም ሄደሽ እንደዛው ማለት ነው። ከዚህ ውጭ ያለው ኑሯችን እጅግ በጣም የተሳሰረና የሆነ የማይላቀቅ አይነት ነገር ነው። ለምሳሌ እኛ ቤተሰቦች የኦርቶዶክስ እምነት ተከታይ የትዳር አጣማሪ ያላቸው ብዙ አሉ በቤተሰብ ውስጥ።
የሰማናት ደራሲና መምህርት ሀውለት አህመድን ነው። በቅርቡ አሽር ቤት የተሰኘ የልጅነት ትዝታዎቿን የሰነደችበት መጽሐፍ ለአንባቢያን አቅርባለች። ከመጽሐፉ ጋር የተያያዙ ሀሳቦችን በምሽቱ ታጋራናለች። ሌሎችም መሰናዶዎች የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ በድምፅና ምስል ቅንብሩ አብሮን ያመሻል። አብራችሁን እንድታመሹ አስቀድመን ግብዣችን እናቀርባለን። ወደ ቀዳሚ መሰናዶ እንሻገር። አሽር ቤት በቅርቡ የሙስሊም ኢትዮጵያውያንን የሕፃንነት ተማሪ ቤት ተሞክሮ የሰነደ አዲስ መጽሐፍ ነው። በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት መምህርት በሆነችው ሀውለት አህመድ የተጻፈው ይኸው መጽሐፍ ባለፈው ቅዳሜ የካቲት 11 2015 ዓ.ም በሀገር ፍቅር ቲያትር ተመርቋል። ስለ መጽሐፉ ይዘትና ስለ አሽር ቤት ትዝታዎች እንዲሁም ተያያዥ ጉዳዮች ለመነጋገር ኤደን ገረመው ሀውለት አህመድን ጋብዛለች። በመቀጠል ዝግጅቱ ይቀርባል።
ሀውለት አህመድ፣ ስላገኘሁሽ በጣም ነው የማመሰግነው በአሜሪካ ድምፅ ስም። እስቲ እንግዲህ ለማያውቁሽ ሀውለት አህመድ ማናት? ራስሽን አስተዋውቂልኝ። ትንሽ ስለ እድገትሽ አያይዘሽ ደግሞ በዛው ብትነግሪኝ ደስ ይለኛል።
እኔ ደብረ አንቶች ነው ያደግኩት። የመጀመሪያ ድረስ ከሀይ ስኩል ደብረ ብርሃን ነው ያጠናቀቅኩት። ከዛ በኋላ ጅማ ዩኒቨርሲቲ በመደባ ደርሶኝ እዛ የመጀመሪያ ዲግሪን ጨርሼ የተወሰኑ ጥቂት ዓመታት ከተማርኩ በኋላ ለሁለተኛ ዲግሪ አሜሪካ ሄጄ ነበረ፣ ሚድዌስት አካባቢ። እዛ ማስተርሴን ጨርሼ ተመለስኩኝ ወደ ኢትዮጵያ። ከዛ ደግሞ የተወሰነ ሰራ ሆነ። አሁን ደግሞ ፒኤችዲን እየተማርኩ ነው ውጭ ማለት ነው፣ ማሌዥያ። የሶስተኛ ዲግሪን እያጠናቀቅኩ ነው ያለሁት። በአሁኑ ሰዓት አዲስ አበባ ዩኒቨርሲቲ ንግድ ስራ ትምህርት ቤት ስኩል ኦፍ ኮሜርስ በመምህርነት እያገለገልኩ እገኛለሁ ማለት ነው።
ሀውለት፣ እንግዲህ ወደ አሽር ቤት ከመንደርደራችን በፊት ሰዎች ከዚህ ቀደም አንቺን በተለይ የሚያውቁበት ቦታ አለና እስቲ አስታውሽልኝ።
ብዙዎች እንግዲህ የሚያስታውስ ከሆነ ከአስር ዓመት በፊት ያው ኢትዮጵያ ቴሌቪዥን ብቸኛ የሀገራችን ጣቢያ በነበረ ጊዜ ከ13 ዓመታት በፊት በኢትዮጵያ ቴሌቪዥን አማርኛ ዜና ክፍል ዜና አነብ ነበረ። ያው ዋና ስራዬ መምህርነት ነው። የዛ ኮሌጅ ዩኒቨርሲቲ አስተምራለሁኝ። ከዛ ደግሞ ማታና ቀን ነበር ዜና፣ ማታና ቀን ብቻ ነበር። እዛ ደግሞ አማርኛ ዜና እንደምናመሻቸው ሀውለት አህመድ ነኝ ካስታወሳችሁ ማለት ነው።
እንግዲህ ባለፈው ቅዳሜ የካቲት 11 2015 ዓ.ም አሽር ቤት የተሰኘ የልጅነት ቁርአን ስትቀሪ በነበረው ወቅት የነበሩትን ትዝታዎችን ያካተተ መጽሐፍ ጽፈሽ ለህትመት ያበቃሹን አስመርቀሻል። እና የምርቃት ስነስርዓቱ ምን ይመስል ነበር? እንዴት ነበር?
ልክ ነሽ። በየካቲት 11 ቀን አገር ፍቅር ቲያትር ቤት ትልቁ አዳራሽ አስመርቀናል። የምርቃ ስነስርዓቱ በእውነት ለየት ያለ ነበር። ይህ መጽሐፍ ምርቃም አይመስልም ነበር። ፕሮግራሙንም ራሱ ስናዘጋጀው ራሷ መጽሐፏ የልጅነት ጊዜ ሆኖ ያው የነበረን ትስስር የምታሳይናት አስቤበት ይሄ ለማሳየት ያንን ለማሳየት መሞከር ሳይሆን ያው የራሴ ህይወት ስለሆነ እሱን ለማሳየት እሱን ስጽፍ ያው ይታያል ማለት ነው እዛው ላይ እና ከዛው ከአሽር ቤቷ ታሪክ ጋር ሊሄድ የሚችል እስኪ ስለ አብሮ በተለይ ሃይማኖቶች አብሮ መኖር ይሄ አሁን ተከባብሮ ተቻችሎ ምናምን የሚለውን ቃል እኔ ብዙም አልወደውም፣ ግን አብሮ የመሆኑ ጉዳይ በደንብ የሚታይበትም ስለሆነ ያንን የሚመጥን ፕሮግራም እንዲኖረን በማድረግ የተለያዩ እንግዶችን ጋብዘን ነበረ። በዚህ ጉዳይ ላይ በደንብ ዲስከስ ሊያደርጉልን የሚችሉ እና ጥሩ ፕሮግራሞች ቀርበው ነበር መድረክ ላይ እና ሰውም የነበረው ሰው መጽሐፍ ምረቃ መሆኑን ራሱ ረስቶት ነበር።
አሽር ቤት በኢትዮጵያ ታሪክ ውስጥ እንብዛም በስነ ጽሑፍ ውስጥ ያልተሰነደ ነገር ነው ይዛ የመጣችው። ከዚህ ቀደም አንቺ በፌስቡክ ገጾች ላይ የምትጽፊያቸው የነበሩ ጽሑፎችን ነው የሙስሊም ሕጻናትን ተሞክሮ የልጅነት እውነተኛ ተሞክሮች ነው ያካተችበት። እና ሲጀመር አሽር ቤት ማለት ምን ማለት ነው? ይዘቱና ልታስተላልፊ የፈለግሽውስ መልእክትስ ምንድን ነው?
እውነቱን ለመናገር ኤደን፣ እኔ እንግዲህ በሙያዬ የባንኪንግ እና ፋይናንስ አካውንቲንግ ባለሙያ ነኝ እና ማለት ትኩረቴም ወደዛ ነው በብዛት። ነገር ግን በአጋጣሚ የሆነ ጊዜ ላይ የሆነ ቦታ ቁጭ ብዬ ነው አስቤ ዝም ብዬ ማጋራት የጀመርኩት ማለት ነው ፌስቡክ ላይ እና እዛ ማህበራዊ ትስስር ድረገጽ ላይ በማጋራ ጊዜ በርካታ በቃ ባላሰብኩት መንገድ ማለት ነው የብዙ ሰው ምላሽ በጣም ገረመኝ እና ስለ ሙስሊም ቁርአን ቤቶች፣ የትምህርት ቤቶች፣ አሽር ቤቶች፣ የተለያዩ ሀሪማዎች ብዙም የተገለጸ ነገር የለም። በተለይ የኢትዮጵያው ማለት ነው እና በሊትሬቸር የተሰነደ ነገር የለውም ያንን የሚያሳይ እና ሰው ምን ያህል እንደዚህ አይነት ነገር ሊያነብ እንደሚፈልግ ገባኝ ማለት ነው እዛ ስጽፍ። ከዛም ውጭ ደግሞ ልጆቼ እኔ ትንንሽ ልጆች አሉኝ እና እነሱ ሲሰሙ የሚሰማቸው ነገር አለ እና በጣም በቃ የሚያሳዩት ሪአክሽን የሚገርም ነው። በቃ ሲደነግጡ አንዳንዴ አፋቸውን ይከፍታሉ፣ አንዳንዴ አይናቸውን ያፈጣሉ፣ ሲስቁ በጣም በቃ የእነሱም ስሜት አለ። እንደገና ደግሞ የወዳጆች የዚህ ማህበራዊ ትስስር ድረገጽ ላይ ያሉ ወዳጆች የእነሱን ስሜት አይቼ ከዛ በፍጹም ከዚህ በፊት በደንብ በቃ በስነስርዓት እንደዚህ ተጽፎ አልበቃም። ያው ሃይማኖታዊ መንፈሳዊ ጉዳዮች ናቸው እንጂ ስለ አሽር ቤቶች በተለይ ስለ ልጆቹ ያኔ የነበር ነው ማለት ነው። ቁርአን የምንቀራ ልጆች እንዴት ነበር የምንቀራው? ከጓደኞቻችን ጋር የነበረን ግንኙነት ምን ይመስል ነበር? ምክንያቱም ከጠዋት እስከ ማታ አሽር ቤት ነው የምናሳልፈው ትምህርት ካሌለ በስተቀር ማለት ትምህርት በፈረቃ ነው ያኔ። ስለዚህ ጠዋት ተማሪ ከሆንሽ ከሰዓት የት ትገቢያለሽ? አሽር ቤት ትገቢያለሽ ማለት ነው። በጣም ብዙ የሚነገሩ ነገሮች አሉት። እኔ አሁን ያስታወስኩትን ነው እንትን በአጭር ባጭሩ 46 አካባቢ አድርጌ ያሰፈርኩት ማለት ነው።
እንግዲህ እስላማዊ ስነ ጽሁፎች ሲባል ለምሳሌ በትርጉም የተሰጡን የነ ሩሚን የነ ኦመር ሀያምን የተለያዩትን ነገሮች እናውቃለን። ግን አንቺ እንዳልሽው የእስላማዊ ስነ ጽሁፎች በአማርኛ በተለይ የሉም። ግን በአማርኛ ተጽፎ ወይም ደግሞ ህዝብ ጋር በሰፊው አልደረሰም እና እንደዛ ሊሆን ያልቻለው ለምንድን ነው ትያለሽ? እንደ ደግሞ የሙስሊም ማህበረሰቡም አሁን ያለው ከአንቺ መጽሐፍ ጋር ካለው ፍላጎት ጋር ተያይዘው ምን ማሰብ አለበት ትያለሽ?
እንግዲህ አሁን አድማጭ ተመልካቾችም እንደሚያውቁት መካከለኛው ምስራቅ እጅግ በጣም በቃ እነዛ ሀገራት ሊትሬቸር በጣም ሪች ነው። እኛ ጋር ብዙ መጽሐፎች በእርግጥ ይተረጉማሉ፣ በትርጉም ደረጃ ተተርጉሞ ለአንባቢ ይቀርባሉ። የራሳችንን የመጽሐፍ ድክመት ግን አለብን። በራሳችን ስልሽ ያው የሙስሊሙን ብቻ ሳይሆን ሌላውም የራሳችንን ታሪክ ሆነ አንዳንድ በተለይ ማለት ነው ሊጠቅሙ የሚችሉ ነገሮች ላይ እዛ ላይ የማተኮር ነገር ትንሽ እጥረት ያለብን ይመስለኛል። እና አንባቢ ሳይኖር ቀርቶ ሳይሆን የሆነ የማንበብ ባህላችን ከሆነ ጊዜ በኋላ እየቀዘቀዘ የመጣበትን ጊዜም ያው የምታስተውዩ ነው። በፊት የአንባቢ ችግር አልነበረም። አሁን እኮ የሜም ጊዜ ሆኗል እኮ ወደ ከአጫጭር ጽሁፎችም አንስን በቃ ወደ ሜም የወረድንበት ጊዜ ነው ያለው እና እንደዚህ መጽሐፎችን እንደዚህ ረጃጅም ነገሮችን የማንበብ ነገራችን እየደከመ መጥቷል። ይሄ የማይታበል ጉዳይ ነው። ስለዚህ በተለይ ደግሞ በሙስሊሙ በኩል ስታይ ሊትሬቸር ላይ ትንሽ ጽፎ ለህብረተሰቡ የማቅረብ ነገር ላይ ትንሽ ደከም የማለት ነገር እንዳለ ታስተውያለሽ።
እሺ፣ መቼም እንግዲህ አንቺን አግኝቼ ይህን ጥያቄ ሳልጠይቅ ባልፍ ተመልካችም ቅር የሚለው ይመስለኛል እና መጽሐፍሽ ከታተመ በኋላ ከሳምንታት በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በነበረው ችግር የተነሳ የምርቃት ስነስርዓቱን አራዝመሹ ነበረ። ያንን ማድረግ ለምን አስፈለገ? ለምን ማዘግየት መረጥሽ?
ከምረቃው ራሱ ፕሮግራም ብነሳልሽ እንደው ቅዳሜ ቀን ሲመረቅ ከደብረ ብርሃን 130 ኪሎ ሜትር ነች ደብረ ብርሃን። በጣም በርካታ የከተማዬ ልጆች ብዙ መጥተዋል ማለት ነው እና ደብረ ብርሃን ከተማ ላይ የኦርቶዶክስ እምነት ተከታዮች በጣም ይበዛሉ። እና ሙስሊሞች እንግዲህ እኛ በልጅነት ስናድግ የነበር ነው ብዙ አይደለንም። እና አስተዳደግ ማለት ነው በዚህ ማህበረሰብ ውስጥ ነው ምንም ልዩነት በሌለበት ሁኔታ ነው ያደግኩት። ማለት ሃይማኖታዊ ስርዓቶች ይኖራሉ፣ ሁላችንም በየራሳችን የምናደርጋቸው ማለት ነው። ክርስቲያኑም የራሱ መልክታዊ ስነስርዓት አለው፣ እኛ ደግሞ የራሳችን አለ። በቃ ይሄንን የግልሽ ነው። ያው እንግዲህ መስጊድም ሄደሽ ቤትሽም ሄደሽ የሃይማኖት ስነስርዓት ታከናውኛለሽ፣ ቤተክርስቲያንም ሄደሽ እንደዛው ማለት ነው። ከዚህ ውጭ ያለው ኑሯችን እጅግ በጣም የተሳሰረና የሆነ የማይላቀቅ አይነት ነገር ነው። ለምሳሌ እኛ ቤተሰቦች የኦርቶዶክስ እምነት ተከታይ የትዳር አጣማሪ ያላቸው ብዙ አሉ በቤተሰብ ውስጥ እንደው ለምሳሌ፣ ሌሎችም እንደዛው ማለት ነው። እና የኛ አኗኗር እጅግ የተዋሃደ ነው። ለምሳሌ ደብረ ብርሃን ያ እንግዲህ እድገቴን ነው፣ ሁሉም ሰው እድገቱን ነው የሚመስለው፣ እኔ እድገቴን ነው የምመስለው። ስለዚህ የኦርቶዶክስ እምነት ተከታይ ጓደኞች አሉ፣ ቤተሰቦች አሉኝ፣ ጎረቤት አለኝ፣ የስራ ባልደረባ በቃ ሁሉም በዙሪያ በሙሉ የእምነቱ ተከታዮች በቃ በዙሪያ ያሉ በህይወቴ ውስጥ በጣም ትልልቅ ሰፊ ቦታ ያላቸው ብዙ ሰዎች አሉ። እና እነሱ እንግዲህ አሁን ስለጠየቅሽኝ ያለውን ነገር ያው ስለማስታውስ ምናምን ነው እንጂ እነሱና እኛ እያልኩ ራሱ ማውራት በጣም ነው የሚሰቀጥጠኝ። በቃ እኔ አኗኗሪ እንደዚህ ነው፣ በቃ አብሬ ነው የኖርኩት። ስለዚህ ማንም ቢሆን ማለት ነው አሁን እንደዚህ ኦርቶዶክስ ወይ ሙስሊም እንደዚህ እያለን ሳይሆን የራሴ እንደዚህ ጉዳት ሲደርስበት የኔ መጽሐፍ ማስመረቅ በጣም ስሜት አልባ ነው። ስለዚህ እነዚህ ቤተሰቦቼ ጥቁር ለብሰው ማቅ ተለብሶ ሀዘን ላይ ሆነው ችግር ላይ ሆነው ጉዳት ላይ ሆነው ይሄ የማይሰማኝ እኔ ምን ሆኜ ነው ቤተሰቡኝ ማለት ቤተሰብ ነኝ፣ እንዴት ነው ይሄ ነገር እኔን አፌክት የማያደርገኝ? እንደውም ምንድነው እዚህ ደረጃ ላይ መድረሳችን፣ ይህንንም ጠቅሸዋለሁ። ለምሳሌ መድረክ ላይ እዚህ ደረጃ መድረሳችን አበሳጭ ነው። የትኛው ማለት ነው? ለምሳሌ እኔ ኦርቶዶክስ እምነት ተከታይ ወገኖች እንደዚህ ሆነው የኔ መጽሐፍ ምን ተብሎ ነው የሚመረቀው? ይመረቃ የደስታ ፕሮግራም እና እኛ እንግዲህ ሁሉም በመላው ኢትዮጵያ ኖችስ ደብረ ብርሃን ብቻ ሳይሆን ሁሉም ቦታ ላይ ጎረቤትሽ የሆነ ችግር ሲደርስ ለምሳሌ ሀዘን ሲደርስ ሞት ሲኖር ምንድን ነው የሚደረገው? ሬዲዮ እንኳን አይከፈትም። የአለቅሶ ቤት መክፈት ሲጀምር ነው ሬዲዮን መክፈት ሲጀምር። ከወር በኋላ ይከፍት ከሆነ በቃ ከወር በኋላ ነው ሬዲዮ ራሱ የምትከፍችው ማለት ነው። ሀዘንን ተጋርተሽ ሁሉ ነገር አብረሽ ኖረሽ ነው በቃ ይሄ ኑሮ እኔ እጅግ በጣም የምወደው በጣም በውስጤ የኖረና አሁንም ያለ ነው። ስለዚህ የኦርቶዶክስ እምነት ተከታይ ወገኖቼ እንደዚ አይነት ነገር ሲደርስባቸው በቃ እኔ አብሬ ማዘኔ እንደ እንትን ሲቆጠር በጣም በቃ ያለንበት ነገር በጣም ነው ያሳሰበኝ። ማለት መቆጠርም አልነበረበት፣ ምክንያቱም በቃ ሁሉም ቦታ ላይ እንደዚህ በተለይ ተሳስረን የኖርን ወገኖች በዚህ ምን ያህል ብንራራቅ ነው? ምን ያህል በመሀላችን ያሉ ልዩነት ቢሰፋ ነው? እኔ ከጓደኞቼ እንዴት እንጠላለሁ ስል ይሄ ሁላ ማለት ምስጋና ከየት ነው የመጣው? ለምንስ ነው እንደዚህ የተገባው ብዬ በጣም ራሴ እንድጠይቅ አድርጎኛል። መሆን አልነበረበትም።
በጣም ነው የማመሰግነው።
እኔም አመሰግናለሁ በጣም።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ወደ ቀጣዩ መሰናዶ ስንሻገር የአምሮት ዳኛቸው መኖሪያዋን ቴክሳስ ግዛት ውስጥ ያደረገች ትውልደ ኢትዮጵያዊት ወጣት ናት። ትልቅ ስም ከሚሰጣቸው የውበት መጠበቂያ ተቋማት በአንዱ ስትሰራ መቆየቷን የምትናገረው ወጣቷ በአሁኑ ሰዓት ተፈጥሯዊ ንጥረ ነገሮችን በግብዓትነት የሚጠቀም የውበት መጠበቂያ ተቋም መስርታለች። ስሙንም ኢትዮጵያ ውስጥ በባህላዊ ውበት አጠባበቅ ረገድ ከሚጠቀሱት መካከል ከሆኑት የአፋር ሕዝቦች ጋር አቆራኝታ አፋር ሌክዠሪ ሄር ኬር ብለዋለች። ከአምሮትና ከስራ አጋሯ ወንድሟ ሚካኤል ዳኛቸው ጋር አጭር ቆይታ አድርገናል።
ስሜ የአምሮት ዳኛቸው በቀለ ይባላል። የድርጅታችን ስም አፋር ሌክዠሪ ሄር ኬር ነው።
የካምፓኒው ስም ያምሮ ቴንኮ ነው። ያው በራሴ ስም ያረኩት ከጀመርን አመት ከ6 ወር ምናምን ይሆናል።
ምን አይነት ምርቶችን ነው የምታመርቱት? ጠቀሜታውስ ለነማን ነው?
የምናመርተው አክቹሊ 10 አይነት ፕሮዳክት ነው። ለጊዜው 7 ነው የያዝነው በእጃችን። ለሁሉም አይነት ጸጉር አይነት ይሆናል። ከርሊም፣ ስትሬትም ሁሉ ለሁሉም አይነት ናቹራል ጸጉር ይሆናል። ኢንግሪዲየንቶቹ በብዛት ከሱፍ አበባ ወይንም ሰንፍላወር ሲድ፣ አቮካዶ፣ አሎቬራ እና ሀብስከስ ነው የምንጠቀመው። ሶ ለሁሉም አይነት ይሆናል።
መነሻው እንዴት ተጠነሰሰ?
አዎ ከዚህ በፊት ሰራ ነበረ፣ ለሎሪያል ካምፓኒ ሰራ ነበረ እና የእነሱ ካታሎግ ምናምን ነበረኝ፣ የፕሮዳክቶች እንዴት እንደሚሰሩ ለናቹራል ሄር እንዴት እንደሚሆን ምናምን እና ከዛ ነው ማለት ሀሳቡ ይመጣልኝ። ያው የራሴን ነገር እንዲማረግ እችላለሁ የሚለው ይመጣልኝ የዛኔ ነው። ግን ያው በኮቪድ ላይ ቁጭ ስንል ቤታችን ለምን ይሄንን አላረግም ነው አሁን እረፍት ስላለ ብዬ በኮቪዱ ነው የጀመረው።
እንግዲህ እንደማይሽ ገና በጣም ወጣት ልጅ ነሽ። አንድ ድርጅት አቋቁመሻል፣ 1 አመት ሆኖታል። እስካሁን ድረስ ምን አይነት ፈተናዎች ገጠሙሽ? እንዴት አድርገሽስ እየተወጣሻቸው ነው?
አዎ ማለት ብዙ ፈተናዎች አሉ። አንዳንዴ ሰው ላይ ካይረዳህም ወይ ደግሞ ሰፖርት ያደረጉን ብዙ ጊዜ በቅርብህ ያሉ ሰዎች የምጠብቃቸው ሰዎች ይረዱኛል ብለህ ያው አይረዱህም። ያ ያን ተምሬያለሁ። ሁለተኛ ነገር ደግሞ ያው ብቻዬን ስለሆንኩኝ እኔው አስተዋውቂው እኔው አምጥቼው እኔ ኦርደር አድርጌው ብዙ ነገር ከባዶች ነው። ግን ያው ወንድሜ በጣም ይረዳኛል፣ በማርኬቲንግ በማስተዋወቅ ፎቶ በመነሳት በመሸጥ ምናምን አሪፍ ነው፣ ያግዘኛል።
ምንድን ነው አፋር የሚል ስም የሰጠሽው ለምርቱ?
አፋር የሚል ስም የሰጠሁትኝ በብዛት አፋር ቦታ ስንሄድ የምናያቸው ጸጉሮች ከናቹራል ነው የሚጠቀሙት እንትናቸውን ቅቤ እንደዚህ ይሄ ቅጠል ወይንም ይሄ አፈር ምናምን ቀይ አፈር የሚጠቀሙት ነገር አለ ከናቹራል እንትን እና በጣም ወዝ ያለው ኢቭን በበረሃማ ቦታም ቢሆን ጸጉራቸው አሪፍ ይዘት አለው እና ያንን ሪዘምብል ለማድረግ እና ደግሞ ያው የኢትዮጵያ ሉሲ ምናምን ከአፋር ስለሆነ የተገኘችው ከኛ የሆነ አውተንቲክ የሆነ ነገር ስለ ሀገሬ እንዲኖረው ስለፈለኩኝ ነው አፋር ያልኩት።
ይሄን ድርጅት ምን ደረጃ ላይ ማድረስ ነው የምትፈልጊው? የመጪ ዘመን ህልምሽ ፍላጎትሽ ምንድን ነው?
ህልሜ ምንድን ነው? በሁሉም አይነት ስቶሮች እንዲገባ ነው። በኦንላይን ብቻ እና ራሴ ብቻ ሳይሆን በሌላ ትልቅ ስቶሮችም እና ዓለም አቀፍ ላይ እንዲሸጥ ነው። ልክ እንደ ዋልማርት እንደ ታርጌት ያሉ ቦታዎች ላይ እንዲገባ ነው።
ስሜ ሚካኤል በቀለ ይባላል እና የዚህ ድርጅት ኃላፊነቴ የማርኬቲንግ እና ማኔጅመንት አሁን አንድ ላይ ማድረገው ከእህቴ ጋር አግዛታለሁ ስመሱ ላይ።
እንግዲህ ሁለታችሁም እህትም አንተም ገና ወጣቶች ናቸው። ድርጅት እናቋቁም ብላችሁ ስታስቡ መጀመሪያ ላይ ፍርሃት አላደረባችሁም ወይ? ለመጀመር ያነሳሳቸው ዋነኛ ምክንያት ምኑ ነበረ?
ያው ለመጀመሪያ ያሰብነው ያው በራሳችን ጸጉር እና ጸጉራችሁ ላይ ምንድን ነው የምታደርጉት እና ምን በሚለው ጥያቄዎች ጀመረ። ከዛ ቀስ በቀስ እያሰብን አይ ይሄንን እንዴት ነው ለሌላ ሰዎች የምናቀርበው በሚል ራሳችን ገብተን የምንጠቀመውን ነገሮች ቀላቀልን እና ይህን ፕሮዳክት ፕሮዲውስ አድርገናል ለነሱ ያው ለነሱ ዩስ እና በጣም ደግሞ ዳሜጅ የሚያደርጉ ነገሮች ተጸጉር ላይ አይተናል። ያው በጣም ብዙ ፕሮዳክቶች ቴስት ያልተደረጉ ወይ በስነ ስርዓት ያልተሰሩ የሰውን አናት እና ምን ሲያበላሹ ወይ ካንሰር እና ኤክስፖዝ ያደርጋሉ እና እሱን ከበር ላለማድረግ ላይክ እና የራሳችንን በጣም አሪፍ የሆነ ለሰው የሆነውን ለማጠቃለል
በቤተሰብ አንድ ተቋም ማቋቋም እና ያንን ደግሞ ትርፋማ ለማድረግ መሞከር ምን አይነት ፈታኝ ነገሮች አሉ? ከእህት ጋር እንደ መስራት እንግዲህ አለቅነቷና እህትነቷ እንዴት አድርገ ነው አቻችለን የምሰራዋል?
ያው ለእኔ እህቴ ማለት ልክ እንደ ሮል ሞዴል ስለሆነች ወደ እህቴም እያየውኝ ስለሆነ ያደኩት በጣም ቀላል ነው ለእኔ። ልክ እንደ ሜንቶር አድርጋ ስለምትይዘኝ የምተሳተውን ነገር ስለምታርመኝ ለእኔ በጣም በጣም ጥሩ የስራ መጀመሪያ መንገድ ሆኖልኛል።
ይህንን የሚከታተሉ ወጣቶች አሉ እና ምን አይነት ሀሳብ ትሰጣቸዋል?
ልክ እንደኔ ወጣቶችን የምነግራቸው ብዙ ነገሮች ከበር የሚደረጉልን በፋሚሊያችን ስለሆነ እሱን ኦፖርቹኒቲ ወስደን ራሳችን ላይ ለመስራት እና ለመማር ጊዜ መውሰድ አለብን እና እነዚህ እንደዚህ ትምህርት ቤት ብቻ ሳይሆን ሪል ላይፍ ሲቹዌሽን ላይም እንደዚህም የራስን ፕሮዳክትን ማውጥተህ ሌላም ሌላ ነገሮች አድርገን የምትማረው ነገር ስለሆነ ትምህርት መጽሐፍ ላይ ብቻ ሳይሆን አለማዊ ነገር ላይ እንደሚውድ ማሳወቅ እፈልጋለሁ።
በጣም አመሰግናለሁ። መልካም እድል ይግጠማችሁ።
ቴንክ ዩ። በጣም አመሰግናለሁ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አሁን ወደ ደቡብ አፍሪካ እናቀናለን። በደቡብ አፍሪካ የወጣ አንድ ሪፖርት እንዳመለከተው ከኮቪድ-19 ወረርሽኝ ወዲህ የልጆች መሰረታዊ የንባብ ክህሎት እጅግ ቀንሷል። መንግስት ችግሩን ለመቅረፍ እንደሚጠር ቢገልጽም በሀገሪቱ ውስጥ ከ30% በላይ የሚሆኑት የሁለተኛ ክፍል ህጻናት ፊደላትን ማንበብ እንደማይችሉ ሪፖርቱ ይፋ አድርጓል። የቪኦኤ ዘጋቢዎች ያጠናቀሩትን እንግዶ ወልዴ እንደሚከተል ያሰማናል።
2030 የንባብ ቡድን የተሰኘው ስብስብ አባል በሆኑ ግለሰብ የወጣው ሪፖርት እንደጠቆመው አራተኛ ክፍል ደርሰው መሰረታዊ የንባብ ክህሎት የሚያጥራቸው ልጆች ቁጥር ከሰባት ዓመት በፊት ከነበረው 78% ወደ 82% አድጓል። ይህንን ለመቀልበስ አንዳንድ የግል ትምህርት ቤቶች ለትምህርት ከሚያውሉት ሰዓት 25%ውን ለንባብ በማዋል ላይ ናቸው። ዋሂዳ ቶልበርት ምባታ ግሎሎ አካደሚ የተሰኘው ትምህርት ቤት ርዕሰ መምህር ናቸው።
ከመንግስት፣ ከግል እንዲሁም ከሞዴልስ የትምህርት ቤቶች የመጡ ተማሪዎችን ተቀብለናል። ሁሉም አንድ የሚያደርጋቸው ነገር ቢኖር ማንበብ አለመቻላቸው ነው። አንድ ቀላል ቃል እንኳን ማንበብ አይችሉም ነበር። ስለዚህ ወደ ኋላ ተመልሰን ሁለተኛ፣ ስድስተኛ፣ አንዳንዴም ስምንተኛ ክፍሎችን ቃላትን ማንበብ ማስተማር ነበረብን። ይህ ውስብስብ ጉዳይ ነበር። ምክንያቱም ስምንተኛ ክፍል ይደረሱት ሃሪ ፖተር የተሰኘውን መጽሐፍ ካለ ችግር ማንበብ መቻል ነበረባቸው።
የጀማሪ ተማሪዎች የትምህርት ኃላፊ የሆኑት ነሊ ሎንግ የወላጆች እገዛ እጅግ አስፈላጊ እንደሆነ ይናገራሉ።
If there's a need for the parent to come and get strategies from the school,
ወላጆቹ ልጆቻቸውን ለመርዳት እንዲችሉ አንዳንድ ዘዴዎችን ማወቅ ከፈለጉ ወደ ትምህርት ቤቱ መጥተው ካስተማሪዎቹ ጋር ቀጠሮ መያዝ ይችላሉ። ይህን ድጋፍ ነው ከትምህርት ቤቱ የሚያገኙት።
ኒክ ስፖል በስተለንባሽ ዩኒቨርሲቲ የኢኮኖሚክስ ረዳት ፕሮፌሰር እና የጥናት ሪፖርቱ አዘጋጅ ናቸው። የደቡብ አፍሪካው መንግስት እቅድና ፕላን እንደሚያስፈልገው ይናገራሉ።
At the moment there is no national plan for reading.
በአሁኑ ወቅት ንባብን በተመለከተ አገራዊ የሆነ እቅድ የለም፣ በጀትም የለም። እቅድም ሆነ በጀት ከሌለ ምንም አይነት ለውጥ ማየት አትችልም። በደቡብ አፍሪካ ያለው ትልቁ ችግር የንባብ ችግሩን ለመፍታት የፖለቲካ ቁርጠኝነቱ የለም።
በአገሪቱ የትምህርት ሚኒስቴር የሚገኙ ባለስልጣናት ችግሩን አምነው የትምህርት ቤቶች ተሳትፎና ከክፍል ክፍል የመዘዋወር ሁኔታው ባለፉት 20 አመታት እንደተሻሻለ ይናገራሉ። የመሰረታዊ ትምህርት ክፍል ኃላፊ ስቲፈን ቴይለር ችግሩ በደቡብ አፍሪካ ብቻ የተወሰነ አይደለም ይላሉ።
So we participate in something called the Southern and East African Consortium for Monitoring Education.
የደቡባይና ምስራቅ አፍሪካ የትምህርት ጥራት ቁጥጥር የተሰኘው ስብስብ ውስጥ ተሳታፊ ነን። በቀጠናው የሚገኙ 14 ሀገሮች ውስጥ የስድስተኛ ክፍል ተማሪዎች ላይ በማተኮር በንባብና ሂሳብ ዘርፍ የተደረገ ዓለም አቀፋዊ ጥናት ነው። የንባብ ችሎታ መዳከም በደቡብ አፍሪካ ብቻ የሚታይ ችግር አይደለም። እንደውም በቀጠናው ከአማካዩ በትንሹ ከፍ ያለነን።
የትምህርት ሚኒስቴር ባለስልጣናት እንደሚሉት በርከት ያሉ ተማሪዎች ከሁለተኛ ደረጃ ትምህርት ቤቶች በመመረቅ ላይ በመሆናቸው የሀገሪቱ የትምህርት ሁኔታ የብዛት መሻሻል በማሳየት ላይ ነው።
እንግዲህ ወልዴ እናመሰግናለን። ወደ ዩናይትድ ስቴትስ ተመልሰናል። ደቡባዊዋ የዩናይትድ ስቴትስ ክፍለ ሀገር ቴኔሲ በአሜሪካ ሀገረሰብ ሙዚቃ ማዕከልነት ትታወቃለች። በርካታዎቹ እጅግ ዝነኛ የሆኑት የሀገሪቱ የሀገረሰብ ሙዚቃ ወይም ካንትሪ ሚውዚክ ከዋክብት የፈለቁት በዓለም አቀፍ ደረጃ በሚታወቀው የቴኔሲው ግራንድ ኦሌ ኦፕሬ የተባለው የሙዚቃ ትርኢት መድረክ ነው። ባንጆ የአብዛኞቹ የአሜሪካ ሀገረሰብ ሙዚቃ ቅንብር አካል ነው። የቪኦኤ ሊሺያ ባክሌክስ ያስተናዳችሁን ቆንጅታዬ በመቀጠል ታሰማናለች።
ክርስቲያን ስታንፊልድ georgebanjos.com የሚባል የባንጆ ስራ ኩባንያ የምርት ክፍል ስራ አስኪያጅ ናቸው። ባንጆን መጀመሪያ ወደ አሜሪካ ያመጡት በባርነት ተይዘው የመጡ አፍሪካውያን ናቸው ብለዋል።
The banjo is a uniquely American instrument. The roots of the banjo were brought over by enslaved peoples from Africa who were brought to the Caribbean and the United States.
ባንጆ ልዩ በሆነ መንገድ አሜሪካዊ የሆነ የሙዚቃ መሳሪያ ነው። ለመጀመሪያ ጊዜም ወደ ዩናይትድ ስቴትስ የገባው በባርነት ወደ ካሪቢያን አገሮችና ወደ ዩናይትድ ስቴትስ በገቡ አፍሪካውያን አማካኝነት ነው። ንርሱም ባንጆአቸውን የሚሰሩት ከቅል ነበር። ከዚያ በኋላ ደግሞ በ1830ዎቹ የአፍሪካውያን አሜሪካውያኑን የባንጆ አሰራር በደቡባዊ ዩናይትድ ስቴትስ ሲኖሩ የነበሩ ነጮች ቀየር አድርገው መስራት ጀመሩ። ዘመናዊውን ባንጆ መስራት የጀመሩት በቨርጂኒያ ክፍለ ግዛት ነዋሪ የነበሩ ነጮች ናቸው።
የሙዚቃ መሳሪያው የሁሉም የአሜሪካውያን ባህል አካል እንደሆነ ክርስቲያን ያስረዳሉ።
So really the banjo is the American instrument. And it was made by both black and white cultures came together to produce this.
ስለዚህ ባንጆ ጥቁሮችም ነጮችም አሜሪካውያን አንድ ላይ ሆነው የሰሩት የአሜሪካ የሙዚቃ መሳሪያ ነው።
ታሚ ጆርጅ የgeorgebanjos.com ዋናው የባንጆ ቀረጻ አዋቂ ናቸው። ክርስቲያን ከሳቸው ተዋውቀው የመጀመሪያ ባንጆአቸውን ከሳቸው እንደገዙ ያስታውሳሉ።
And so I bought a banjo from Tommy. And that's how we met. And Tommy very graciously
በጣም ደግሆነልኝና እዚህ የመጣ ስራ ብሎ ጋበዘኝ። የሄድኩ ለሁለት ሰዓታት ያህል መስራት ጀመርኩ። ከዚያም በ3 ወር ጊዜ ውስጥ የራሴን ባንጆ ሰራው። እንግዲህ ይሄ ክብ የሆነ ክፍል አለው። ከዚያ ደግሞ ቀጥ ብሎ የሚወጣው አለ። ሁለቱ ለየብቻ ነው የሚሰሩት። በጠፍጣፋ እንጨት እንጀምራለን። እንደዚህ ያለ ሰዓትም ውስጥ እንከተውና እንፋሎት እናስመጣዋለን። ያም በጣም ያለሰልሰዋል። ከዚያ በኋላም ቅርጹን አስይዘዋለሁ። በፍጹም አይሰበርም።
ታሚ ጆርጅ በበኩላቸው ስራውን እንዴት እንደጀመሩ እንዲህ ሲሉ ነው የሚያስታውሱት።
ገና በታዳጊነት እድሜ ጀምሮ የራሴ ባንጆ እንዲኖረኝ ፈልግ ነበር። ሰፈር ውስጥ የጎረቤቶቻችንን ሳር እያጨድኩ ገንዘብ አጠራቀምኩና የመጀመሪያውን ባንጆዬን ገዛሁ። ከዚያም ወይ ስቲል አሻሽለው ብዬ አሰብኩ። እሱን ትንሽ አሻሽዬ ስሰራ ከዚያ የሚቀጥለውንም ሳሻሽል ይኸው አሁን እስካለሁበት ደረስኩ። አንድ ባንጆ ሸጬ የማገኘውን ገንዘብ ለሌላ ነገር አላውለውም። ባንጆ ለመስራት የሚያስፈልገኝን ቃለ መግዛት እጠቀምበታለሁ። ቀጥዬ የምሰራው ከፊተኛው የተሻለ ድምፅ ሊያወጣ ይችላል። ሁሌም እንደምናገረው ጥራት ያለው ዕቃ ገዝተህ ከተጠቀምክ ጥሩ ባንጆ ትሰራለህ።
ክርስቲያን ስታንፊልድም አንዱ ትልቁ ደስታቸው ደንበኞቻቸውን ማስደሰት እንደሆነ ይናገራሉ።
I like making banjos. I like working with wood. I like working with inlay.
ባንጆ መስራት ያስደስተኛል። የእንጨት ስራ ወዳለሁ። ከዚያም በተጨማሪ ከሚመጡ ደንበኞቻችን ጋር ስነጋገርና አብሬያቸው ስሰራ ደስታ ይሰማኛል።
ራያቸውን እና ምኞታቸውን ይዘው ወደኛ የሚመጡት ሰዎች በተጨባጭ ስራ ላይ አውለውት ማየት ያረካኛል ብለዋል ክርስቲያን ስታንፊልድ።
አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በድምጽና ምስል ምህንድስናው አብረናችሁ ቆይተናል። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።